የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ሁላችንንም በነበርንበት ስፍራ በሰላም ውስጥ ተጠብቆን እንደገና ደግሞ በዚህ በራዲዮ ሞገድ አማካኝነት በዚህች ምሽት እንድንገናኝ ፈቃዱ ሆኗል። በዛሬው ምሽት ተከታታዩን የሐዋርያት ሥራ መጽሐፍ ጥናታችንን እንቀጥላለን። ዛሬ ባለፈው ክፍለ ጊዜ ጀምረነው የነበርነውን የምዕራፍ 13ን ትምህርት ከቁጥር 4 እስከ ምዕራፍ 14 ቁጥር 16 ድረስ በመመልከት አብረን አንድ ላይ እስከ መጨረሻውን ቆያለን። እንግዲህ እግዚአብሔር አምላካችንን እያመሰገንን የዕለቱን ዝግጅታችንን በዚህ ዝማሬ እንጀምራለን። ሲሰማ ፉከራው ሽለላው የጠላቴ ወሬ የጠላቴ ወሬ የጠላቴ ወሬ ሰው የሚተርፍ አይመስልም እኔ ግን አለሁ እስከ ዛሬ አለሁ እስከ ዛሬ
ጌታ እግዚአብሔር አባታችን ሆይ ፍቃድህ ሆኖ ደግሞ በዚህች ምሽት እንደገና በፊትህ እንድንገኝ ይህንን ጊዜ ይህንን ጸጋ እግዚአብሔር ሆይ ሰጠህናልና እናመሰግንሃለን። በዚህች ሰዓት ደግሞ እግዚአብሔር ሆይ ተናገረን። እግዚአብሔር አባታችንና አምላካችን ሆይ ተግሣጽን የሚወድ ዕውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው ይላል ቃልህ። አቤቱ አምላካችን ሆይ በቃልህ ውስጥ እንገሰጽ ዘንድ የሚገባን ነገር ካለ ገስጸን፣ ደንቆሮዎቹን ከመንገድህም ደግሞ ስተን እንዳንጠፋ አቤቱ አባታችንና አምላካችን ሆይ ቃልህ ይናገረን። ጌታ ሆይ ልባችንን ከፍተን ወደ አንተ ቀርበናል። እባክህ ጌታችንና አምላካችን ሆይ መቆረጥ የሚገባውን እግዚአብሔር አባታችን ሆይ ሸለፈታችንን በቃልህ ጌታዬ ሆይ ተናግረህ ደግሞ ከኛ እንድትለይና እንድትቆርጠው በአንተም ፊት ደግሞ እግዚአብሔር አምላካችን ሆይ እንደ ተወደዱ ልጆች መመላለስ እንድንችል እንድትረዳን እንለምንሃለን። ጌታ እግዚአብሔር አባታችን ሆይ በዚህች ሰዓት አምላኬ በተለያዩ ስፍራ በተለያየ አይነት ሁኔታ ውስጥ ሆነው አንተን የሚያዳምጡትን ወገኖቼንም እንድታስባቸው ለምንሃለሁ። ስለ ጌታ ስለ ኢየሱስ ክርስቶስም ስትል ስማን፣ አሜን። ወዳጆች በትላንትናው ምሽት ክፍለ ጊዜ ጥናታችን በርናባስና ጳውሎስ ከአንጾኪያ ተነስተው ጉዞ ስለመጀመራቸው ጠቅሰን ነበር። ዛሬም ከዚያው ትላንትና ካቆምንበት ስፍራ እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 13 ቁጥር 4 ናውጡ። የሐዋርያት ሥራ ምዕራፍ 13 ቁጥር አራትን ተመልከቱ። እርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ፣ ከዚያም በመርከብ ወደ ቆጵሮስ ሄዱ ይላል። በዚህ ቦታ ላይ አስፈላጊው ጉዳይ የጳውሎስና የበርናባስ ጉዞ በመንፈስ ቅዱስ ምሬት መሆኑ ላይ ነው። በመርከብ ወደ ቆጵሮስ ለመሄድ ወደ ሴሌውቅያ ወረዱ። በሰልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ፣ አገልጋይም ዮሐንስ ነበራቸው ይላል ቁጥር 5። ዮሐንስ ማርቆስ የተባለው ሰው ሊያገለግላቸው አብሯቸው እንዳለ እንድታስተውሉ ወይም ደግሞ እንድታስተውሉ ፈልጋለሁ። ጳውሎስን አንድ ያካበተው ልምድ ነበረው። ስለላችሁ ጳውሎስ አንድ ያካበተው ልምድ ነበረው። እርሱም በመጀመሪያ ወንጌልን የሚሰብከው ለአይሁዶች ሲሆን ያም ዘወትር በምኩራቦቻቸው እየተገኘ ነበር። ጳውሎስ ይህንን ሲያደርግ የነበረው ለአይሁዶች መዳን ትልቅ ፍቅር እንዳለው ለመግለጽ ነው። በጳፉ የገጠማቸውን ተቃውሞ ደግሞ ቀጥለን እንመለከታለን። ደሴቲቱንም ሁሉ እስከ ጳፉ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ የሚለውን ቃል በቁጥር 6 ላይ እንመለከታለን። በሰላሚስ በነበሩበት ወቅት አገልግሎታቸው ብዙ የተሳካል ነበር። ስለ ፍሪያቸውም የተዘገበ ነገር አናገኝም። ወደ ቆጵሮስ አልፎ ወደ ጳፉ በደረሱ ጊዜ ግን ሰይጣናዊ የሆነ ተቃውሞ አጋጠማቸው። ይህ በርያሱስ የሚባል ሰው ከሮማዊ አገረ ገዢ ከሴርጊዮስ ጳውሎስ የቅርብ ርዳታ የሚደረግለትና ከፍተኛ ተጽዕኖ ማሳደር የሚችል ሰው ነበር። ይህንን በተመለከተ ከቁጥር 7 እስከ 8 ያለውን ስፍራ ወረድ ብላችሁ ተመልከቱ። ከቁጥር 7 እስከ 8 እርሱም አስተዋይ ሰው ከሆነው ሴርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበር። ይህም በርናባስንና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው ይላል። ይህ ነበር የገጠማቸው ሰይጣናዊ ተቃውሞ። ይህ ጠንቋይ አገረ ገዢውን በተጽዕኖ ስር አውሎት አሳድሮትም ነበር። ዛሬም ብዙ መሪዎች በብዙ ያጋንንት ሥራዎችና ትምህርቶች ተሰብትቦ ስለሚገኙ ለእግዚአብሔር ቃልና ለወንጌል ጠላቶች ሆኖ ይነሳሉ። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው ይላል ቁጥር 9። እዚህ ጋ ነው እንግዲህ ስሙ የተቀየረው። ለምን ይሆን ጳውሎስ ተብሎ መጠራት ያስፈለገው? ጳውሎስ ማለት ትንሽ ማለት ነው። አስተዋላችሁ? ጳውሎስ ማለት ትንሽ ማለት ነው። አንዳንዶች ይህንን ስም የወሰደው ከዚህ በፊት የነበረውን የኩራት ስም ሳውልን ቀይሮ ራሱን ለማዋረድ ነው ይሉታል። ሌሎች ደግሞ በወቅቱ የነበረው አገረ ገዢ ስሙ ሰርጊዮስ ጳውሎስ በመሆኑ የእርሱን ስም ወስዶ ነው ይሉታል። እስቲ ጳውሎስ ምን እንደተናገረው ቀጥለን እንመልከት። አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ፣ የጽድቅም ሁሉ ጠላት፣ የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ ይላል። ቁጥር 10ና 11ን ተመልከቱ። ጳውሎስ ወዳጆቼ ምናልባት ዝምተኛ ሰው ይሆናል፣ ነገር ግን ይህ ሁኔታ ሲገጥም በሙሉ ኃይሉ ነበር የተቃወመው። የሰይጣንም ወጊያ እንደሆነ በሚገባ ተረድቶ ነበር። የገሰጸ ሰውም በመጀመሪያ መንፈሳዊ ጨለማ ውስጥ ቢሆንም ኋላ ላይ ግን ፍጹም የሆነ ሥጋዊ ዕውርነትን ተቀበለ። በዚያ ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ የሚለውን ቃል ደግሞ በቁጥር 12 ላይ ነው የምናገኘው። እዚህ ላይ ልብ እንድትሉት የምፈልገው ነገር ቢኖር ጳውሎስ የሐዋርያነት ስጦታ እንደነበረው ነው። ወደ ጳፉ በወረደ ጊዜ ወደ አዲስ ኪዳን እንዲመለሱ አልጠየቃቸውም። ምክንያቱም በወቅቱ እርሱ የሚሰብከውም ሆነ እነርሱም ሰምተው የሚመለሱበት የተጻፈ የአዲስ ኪዳን መጽሐፍ አልነበረውም። ለሮሜ ሰዎች የሐዋርያትን መልእክት ልስበክ እንዳይል በወቅቱ የተጻፈ የሐዋርያት መልእክት አልነበረም። ወደ ዮሐንስ ወንጌል ሄጄ ከዚያ ልስበክ እንዳይልም ዮሐንስ ወንጌልም አልተጻፈም። ስለዚህ ጳውሎስ ሥልጣኑን ከየት ተማረው ይሆን ብላችሁ ትጠይቁ ይሆናል። ጳውሎስ ሥልጣኑን የተማረው ምልክት ከማድረግ ስጦታው ነው። ዛሬ የአዲስ ኪዳን መጽሐፍ ተጽፎ ቀርቦልናል። ሥልጣናችንንም የምንረዳበት የተለያዩ መንገዶች ተሰጥቶናል። ለምሳሌም ያህል ማንም ወደናንተ ቢመጣ ይህንም ትምርት ባያመጣ በቤታችሁ አትቀበሉት ሰላምም አትበሉት የሚለውን በሁለተኛ ዮሐንስ ቁጥር 10 ላይ እናገኛለን። ይህ አስተምህሮት በእግዚአብሔር ቃል ውስጥ በአዲስ ኪዳን መጽሐፍ ቀርቦልናል። ምናልባት በዚያን ወቅት አንዳንድ ያሰት ነቢያቶች በሰይጣን ኃይል ታምራቶች ሊያደርጉ እንደሚችሉ ይታወቅ ይሆናል። ጳውሎስ ግን ከጌታ ከኢየሱስ ክርስቶስ ነበር ሥልጣኑን የተቀበለው። በሥልጣንም ነበር ወንጌልን የሚናገረው። በላዩ ላይ የነበረው መንፈስ ቅዱስ በጠንቋይ ውስጥ ባለው ሰይጣን ላይ እጅግ ተቆጣ። እንዲገስጸውም ለጳውሎስ ጥበብን ሰጠው። ሰርጊዮስ ጳውሎስ የሚባለው አገረ ገዢ ይህንን ከተመለከተ በኋላ ብርሃን ወደ ሆነ ወደ ኢየሱስ መጣ። አስቀድሞ ግን ፍጹም በሆነ መንፈሳዊ ጨለማ ውስጥ ነበረ። ጳውሎስም ከጓደኞቹ ጋር ከጳፉ ተነስቶ የጵንፍልያ ወደምትሆን ወደ ጴርጌን መጣ። ዮሐንስም ከነርሱ ተለይቶ ወደ ኢየሩሳሌም ተመለሰ የሚለውን ቁጥር 13 ላይ እናገኛለን። ሉቃስ ሌላው በዚህ ቦታ ላይ የዘገበው ስለ ዮሐንስ ማርቆስ ከጳውሎስና በርናባስ መለየት ነው። በርግጥ ብዙ ስለሱ የተናገረው ነገር የለም። በኋላ ላይ ግን እንደምንመለከተው ዮሐንስ ማርቆስ ፈጽሞ ሸሽቶ እንደነበረ ነው። ሽሽቱም ወደ እናቱ ነበር። እንደምታስታውሱት ወይም ደግሞ እንደምናስታውሰው እናቱ በኢየሩሳሌም ባለችው ቤተ ክርስቲያኖስ ዋና ባለ ስትሆን ቤቷንም ለቤተ ክርስቲያንነት የሰጠች ሴት ነበረች። አስተዋላችሁ አይደለ? እናቱ በኢየሩሳሌም ባለችው ቤተ ክርስቲያን ውስጥ ዋና ባለ ስትሆን ቤቷንም ለቤተ ክርስቲያን አገልግሎት የሰጠች ሴት ነበረች። ዮሐንስ ማርቆስ ከነ ጳውሎስና በርናባስ ጋር በትንሹ አሲያ በጴርጌን እንደደረሰ ያጋጠመው ሃይማኖት የሌላቸው ሰዎች ሲሆን፣ እነዚህ ሰዎች ደግሞ የሚያመጡት አደጋ የከፋ ነበር። ይህ ሰው ይህንን አደጋና ከባድ ችግር መቋቋም ባለመቻሉ የወንጌል መልእክተኛ መሆን አይገባኝም ሲል ወደ እናቱ ቤት ተመለሰ። ራሱንም ከእንደዚህ አይነት መከራና ድካም የሚደብቅበት የእናቱ ጓዳ ሆኖ ተሰማው። ኋላ ላይ እንደምናገኘው ጳውሎስ ዮሐንስ ማርቆስን በሌላ የወንጌል ተልእኮ ላይ ላለመውሰድ ሲወስን እንመለከታለን። በርግጥ በርናባስና ጳውሎስም ቢሆኑ መጨረሻ ላይ ተለያይቷል። ጳውሎስ አንዱን መንገድ ተከትሎ ሲሄድ፣ በርናባስ ደግሞ ሌላውን መንገድ ይዞ ሄዷል። በወቅቱ ጳውሎስ በዮሐንስ ማርቆስ ላይ የወሰደው እርምጃ ስህተት ነበር። እግዚአብሔር ይህ ሰው በወደቀበት ድካም አውጥቶ አልጣለውም ነበር። እኛንም ከድካማችን የተነሳ እግዚአብሔር አውጥቶ ስለማይጥለን እናመሰግነዋለን። ጳውሎስ በመጨረሻ ላይ ስህተቱን ተረድቶ ነበር። ወደ ሞቱም በተቃረበ ወቅት ዮሐንስ ማርቆስን እንደሚፈልገውና አብሮት እንዲቆይ እንደጠየቀ እንረዳለን። ሉቃስ ብቻ ከኔ ጋር አለ፣ ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ከአንተ ጋር አምጣው የሚለውን ቃል በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 11 ላይ እናገኛለን። የማርቆስ ወንጌልን የጻፈው ይህ ዮሐንስ ማርቆስ የተባለው ሰው ነበር። በመጨረሻም የሰራውና ያደረገው ሁሉ መልካም ነበር። እግዚአብሔር ሁለተኛ ዕድል ስለሚሰጠን ወገኖቼ እጅግ የተመሰገነ ይሁን። ወደ ተነሳንበት ሐሳብ ስንመለስ የዮሐንስ ማርቆስን ድክመትና ሽሽት እንመለከታለን። ወደ ኢየሩሳሌም ተመለሰ። ጳውሎስና በርናባስ ግን ወደ ትንሹ አሲያ አልፈው ገቡ። ጳውሎስ በአንጾኪያ ያደረገውን ንግግር ከቁጥር 14 እስከ 15 ባለው ስፍራ ላይ እናገኛለን። እነርሱ ግን ከጴርጌን አልፈው የጲስዲያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኵራብ ገብተው ተቀመጡ። ሕግና ነቢያትም ከተነበቡ በኋላ የምኵራቡ አለቆች፣ ወንድሞች ሆይ ሕዝብን የሚመክር ቃል እንዳላችሁ ተናገሩ ብለው ላኩባቸው ይላል። ጳውሎስ በመጀመሪያ የተከተለው ዘዴ ወደ ምኵራብ መሄድ ነበር። በወቅቱ አይሁዶች በሮማ ግዛት የተበተኑ ስለነበር ባሉበት ቦታ በመሰባሰብ ምኵራቦችን ያቋቁሙ ነበር። የእምነታቸው ማዕከል ከሆነችው ከኢየሩሳሌምም አይሁድ የሆኑ እንግዶች ሲመጡ ንግግር እንዲያደርጉ ጎብኚዎችን ይጋብዟቸው ነበር። ይህ ደግሞ ለሐዋርያው ጳውሎስ አስደናቂ አጋጣሚ ሆነ። እኔ እንደሚመስለኝ ጳውሎስ በአንጾኪያ ያደረገው ንግግር እጅግ ታላቅ ንግግር ነበር። በጳውሎስ የስብከት ታሪክ ውስጥ ለመጀመሪያ ጊዜ በምኩራብ ተገኝቶ በሰንበት ቀን የሰበከው ስብከት ይህ ነበር። የምኩራቡ አለቆች ጳውሎስን የሚለው ነገር እንዳለው በጠየቁት ጊዜ የሚናገረው ነገር እንደሚኖረው እርግጠኛ ልትሆኑ ይገባል። በዚህ ምኩራብ የተገኘውም ለዚሁ ምክንያት ነው። ቁጥር 16 እንዲህ ይላል፣ ጳውሎስም ተነሳና በእጁ ጠቅሶ እንዲህ አለ፣ የእስራኤል ሰዎችና እግዚአብሔርን የምትፈሩት ሆይ ስሙ ይላቸዋል። ስለዚህ ንግግሩ የምንረዳው በምኩራቡ የተሰበሰቡት አይሁዶች ብቻ ሳይሆኑ ምናልባትም አሕዛቦች ጭምር ሳይሆኑ እንደማይቀሩ ነው። ከቁጥር 17 እስከ 20 ያለውን ስፍራ ተመልከቱ። ጳውሎስ ያደረገው ነገር ልክ እስጢፋኖስ በፈሪሳውያን ፊት እንዳደረገው እንደሆነ ልብ በሉ። እስራኤልም እንደ መንግሥትነት የተመሠረተችበትን ታሪክ ይነግራቸው ነበር። ቁጥር 17 እስከ 20 ያለውን ስፍራ መመልከት ይቻላል። እንዲሁም ማለፍ ብላችሁ የሐዋርያት ሥራ ምዕራፍ 13 ከቁጥር 21 እስከ 23 ያለውን ስፍራ ተመልከቱ። በዚህ ስፍራ ጳውሎስ የእስራኤልን ታሪክ ከዘረዘረ በኋላ አዳኝ የሆነውን ኢየሱስን ለማሳየት ሞከረ። እንዲሁ አለፍ ብላችሁ ደግሞ የእርሱን ንግግር ከቁጥር 24 እስከ 26 ባለው ስፍራ ላይ ታገኛላችሁ። እነዚህ ሰዎች በዚህ ወቅት ስለ መጥምቁ ዮሐንስ ሰሙ። በመቀጠልም ጳውሎስ ሲናገር በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያትን ድምጾች ስላላወቁ በፍርዳቸው ፈጽመዋልና ለሞትም የሚያደርስ ምክንያት አንድስ እንኳ ባገኙበት ይገድለው ዘንድ ጲላጦስን ለመኑት ይላል። ከቁጥር 27 እስከ 28 ያለውን ስፍራ ትመለከታላችሁ። ከቁጥር 27 እስከ 28 ጳውሎስ ወዳጆቼ ታሪክን እየዘረዘረና እያጣቀሰ በመናገር ይህ ሁሉ የሆነው የነቢያት ቃል ይፈጸም ዘንድ ነው ይላቸዋል። የተነገሩትን ትንቢቶች እያነበቡ በሕይወታቸው ይፈጽሙት እንደነበረ ነገራቸው። ግማሾችም ያነቡታል፣ ነገር ግን አይገባቸውም። ስለ እርሱም የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። እግዚአብሔር ግን ከሙታን አስነሳው። በሕዝብም ዘንድ ምስክሮቹ ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው የሚለውን ቃል ደግሞ ከቁጥር 29 እስከ 31 ባለው ስፍራ ላይ እናገኛለን። እንደምትመለከቱት በአዲስ ኪዳን ይሰበኩ የነበሩ ስብከቶች ማዕከላዊ ሐሳብ የክርስቶስ ሞትና ትንሣኤ ነበር። አስቀድሞ ስምዖን ጴጥሮስ የሰበከው ስብከትም ይህንኑ ነበር። አሁንም ጳውሎስ የሚሰብከው ይህን የክርስቶስ ሞትና ትንሣኤ የያዘ መልእክት ነው። በእነዚህ ሁለት ሐዋርያ መካከል የነበረ የስብከት ልዩነት አልነበረም። ሁለቱም የሚናገሩት አንድን ሐሳብ ነው። ያም ሐሳብ ኢየሱስ ሞተ፣ ኢየሱስ ሞትን ድል አድርጎ ተነሳ የሚል ነው። ከቁጥር 32 እስከ 33 ያለውን ስፍራ ደግሞ አለፍ ብላችሁ መመልከት ትችላላችሁ። የብሉይ ኪዳን መጽሐፍ የሆነው መዝሙር 2 ቁጥር 7 ስለ ኢየሱስ ክርስቶስ መወለድ ሳይሆን ስለ ትንሣኤው ነው የሚናገረው። እኔ ዛሬ ወለድኩ የሚለው ቃል የሚያሳየው ከድንግል ስለ መወለዱ ሳይሆን በትንሣኤ ኃይል ከሞት ስለ መነሳቱ ነው። እንዲሁ ከቁጥር 34 እስከ 35 ያለውን ስፍራ መመልከት ይቻላል። ጳውሎስ ከትንሣኤ ንግግሩን በማስረዘም በዚህ ክፍል እንደምንመለከተው ማለቴ ነው በሚገባ ነበር የተናገረው። ጴጥሮስም በባለ አምሳ ቀን ስብከቱ ወዳጆቼ እንዲሁ ነበር የተናገረው። ከቁጥር 36 እስከ 39 ያለውን መመልከት ይቻላል። ጳውሎስ አበክሮ በክርስቶስ ሞትና ትንሣኤ ስለሚገኘው ጽድቅ በዚህ ክፍል ተናገረ። አዳማጮቹን ሁሉ በጌታ ኢየሱስ ክርስቶስ እንዲያምኑ መጠየቃቸው፣ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። እንግዲህ እናንተ የምትንቁ እዩ፣ ተደነቁም፣ ጥፉም። አንድስ እንኳ ቢተርክላችሁ የማታምኑትን ሥራ በዘመናችሁ እኔ ሠራለሁና ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ ይላቸዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 40ና 41 መመልከት ይቻላል። ይህንን ነበር የነገራቸው። የተናገረውንም ቃል እንዳይንቁት ያበረታታቸው ነበር። ከቁጥር 42 እስከ 44 ያለውን ስናነብ ይህንን መልእክት እንደገና ለመስማት እንወዳለን ያሉ አሕዛቦች እንደነበሩ ነው። በስብከቱም ላይ ብዙ ውይይቶች ሳይደረጉ አልቀሩም። በሚቀጥለው ሰንበትም የጳውሎስን መልእክት ለመስማት የከተማው ሰው ሁሉ ተሰበሰቡ። ይህንን ደግሞ በቁጥር 45 ላይ ታገኛላችሁ። አይሁዶች ብዙ ሕዝብ ተሰብስቦ በተመለከቱ ጊዜ ጳውሎስና በርናባስ የተናገሩትን በመቃወምና በማጥላላት በመቃወማቸው ትልቅ ረብሻ አስነሱ። ከቁጥር 46 እስከ 49 ያለውን ተመልከቱ። ከቁጥር 46 እስከ 49 እንግዲህ ነበር የተደረገው። ወንጌል ለአይሁድ ተሰበከ፣ ነገር ግን አልተቀበሉትም። ስለዚህ ፊታቸውን ወደ አሕዛብ አዙሮ የምሥራቹን ወንጌል ሰበኩላቸው። ቁጥር 50 ደግሞ እናንብብ። አይሁድ ግን የሚያመልኩትን የከበሩትንም ሴቶችና የከተማውን መኳንንት አወቁ። በጳውሎስና በበርናባስም ላይ ስደትን አስነስተው ከአገራቸው አወጧቸው ይላል። ከከተማው በግድ እንዲወጡ በመደረጋቸው ጳውሎስና በርናባስ ትተው ወጡ። እነርሱ ግን የግራቸውን ትቢያ አራግፈውባቸው ወደ ኤቄኒዮን መጡ። በደቀ መዛሙርትም ደስታና መንፈስ ቅዱስ ሞላባቸው የሚለውን ደግሞ በቁጥር 51 እና 52 ላይ እንመለከታለን። በወቅቱ የተለወጡትን ተመለከቱ፣ በልባቸው ደስታና መንፈስ ቅዱስ ሞላ። እግዚአብሔር ስለዚህ ሥራው የተመሰገነ ይሁን። ከዚህ በመቀጠል ደግሞ ስለ ገላትያ አገር የሚያወሳውን ክፍል አብረን እንመለከታለን። በዚህ በምዕራፍ 14 ጳውሎስና ሲላስ ሊደፈር የማይቻለውን ኃይማኖት የለሹንና ጣዖት አምላኪ የሆኑትን የገላትያ አገር ኗሪዎችን ሲጋፈጡ እንመለከታለን። እኔ እንደምገምተው ከሆነ ጳውሎስ እስካሁን ከሰበከበት ስፍራ ሁሉ ይህ ቦታ ከባዱ ይመስለኛል። ይህንን ለመረዳት ካስፈልጋችሁ ጳውሎስ ለገላትያ ሰዎች የጻፈውን መልእክት ማንበቡ ብቻ ይበቃል። ጳውሎስ ከጻፋቸው መልእክቶች ውስጥ ወደ ገላትያ ሰዎች የተጻፈው መልእክት ከባድና ቁጣ የተቀላቀለበት ነበር። ይህንን መልእክት ሲጽፍ በወቅቱ የተወሰኑ ሰዎች ክርስትናን በማጣመም ወደ ሌላ አቅጣጫ ሄደው ነበር። ጳውሎስ በዚህ በገላትያ የምትገኘውን ቤተ ክርስቲያን ደጋግሞ ነበር የጎበኘው። እስቲ ጳውሎስ በመጀመሪያ የወንጌል ተልእኮ ወደዚህ ገላትያ ወደ ተባለች አገር ሲገባ አገሪቱ በምን ሁኔታ ላይ እንደነበረች ትንሽ ላብራራላችሁ። በአገሪቷ የሚኖሩ ሕዝቦች ጋኡልስ ተብለው ይጠሩ ነበር። አስተዋላችሁ? በአገሪቷ የሚኖሩ ሕዝቦች ጋኡልስ ተብሎ ይጠሩ ነበር። እነዚህ ህዝቦች በፊታቸው የሚያገኙትን የሚያደንቁ የሚከተሉና ለውጥን ናፋቂዎች በመሆናቸው በባህሪያቸው እርጋታና ጽናት የሚጎላቸው ሰዎች ነበሩ። ጳውሎስ ከነዚህ ባህሪያቸው ተነስቶ ነበር ያን አይነት ጠንከር ያለ ተግሳጽን ያዘለ ደብዳቤ ጻፈላቸው። ባህሪያቸው ተለዋዋጭ፣ ጽናት የሚጎለውና ልዝብ በመሆኑ የያዙትን አንድን ነገር ትተው ወደ ሌላ ስለሚሄዱ ለስህተት ትምህርት የተጋለጡ ነበር። አንድ ሰው ጥሩ ትምህርት ይዞ ሲነሳ ያንን ሰው ተከትለው ይሄዳሉ። ሌላኛው ሰው ደግሞ ሌላ ነገር ይዞ ከመጣ የመጀመሪያውን ትተው ሁለተኛውን በማድነቅ ይከተላሉ። በኢቆኒዮን የተፈጸመውን ድርጊት ደግሞ ከሐዋርያት ሥራ ምዕራፍ 14 ከቁጥር 1 ላይ እናገኛለን። እንዲህ ይላል፣ በኢቆኒዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ ይላል። ጳውሎስና በርናባስ በጉዟቸው በቆጵሮስ አድርገው በጴርጌና በፓምፒልያ አቋርጠው ወደ አንጾኪያ፣ ኢቆኒዮን፣ ልስጥራና ደርቤን አደረሱ። ወንጌሉን ማለት ነው። እነዚህ ስፍራዎች በወቅቱ የገላትያ ከተሞች ነበሩ። ዛሬ ይህ ቦታ ትንሹ አሲያ የተባለው አካባቢ መሆኑ ነው። ቁጥር 2ና 4ን ተመልከቱ። ጳውሎስና በርናባስ በከተማዋ ውስጥ የተወሰነን መከፋፈል ፈጠሩ። እንደምታስታውሱት ጳውሎስም ሆነ በርናባስ አይሁዶች ነበሩ። ወንጌልንም መስበክ የሚጀምሩት በምኵራብ ነበር። በዚህ ስፍራ ለአይሁዶች ወንጌልን ይሰብኩና ወደ አሕዛብ ይሄዱ ነበር። ከቁጥር 5 እስከ 7 ያለው ደግሞ ላንብብላችሁ። አሕዛብና አይሁድ ግን ካለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራንና ደርቤን ወደሚባሉት ወደ ሊቃኦንያ ከተማዎች በእነርሱም ዙሪያ ወዳለው አገር ሸሹ። በዚያም ወንጌልን ይሰብኩ ነበር ይላል። በሊቃኦንያ ጥሩ አቀባበል ስላልተደረገላቸው ወደ ልስጥራንና ደርቤ ይሸሹ ጀመር። ሆኖም ወደ ኢቆኒዮን በተመለሱ ጊዜ ብዙ አማኞች ሊኖሩ እንደሚችሉ ገምታለሁ። ከቁጥር 8 እስከ 10 ባለው ስፍራ ደግሞ በልስጥራን የተፈጸመውን ድርጊት እንመለከታለን። ከቁጥር 8 እስከ 10 ባለው ስፍራ በልስጥራን አገር የተፈጸመውን ድርጊት ነው የምናየው። በልስጥራን እግሩ የሰለለ ከናቱ ማጸን ጀምሮ አንካሳ የሆነ ከቶ ሜዶ የማያውቅ አንድ ሰው ተቀምጦ ነበር። ይህ ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምጽ ቀጥ ብለ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር ይላል። እንደምናስታውሰው ጳውሎስና በርናባስ የሐዋርያነት መለያ የሆነው ምልክት የማድረግ ስጦታ ነበራቸው። እነዚህ ሰዎች ወደዚህ ስፍራ ሲመጡ የአዲስ ኪዳንን መጽሐፍ ተሸክመዋል ነበርም የመጡት። በወቅቱ የአዲስ ኪዳን መጽሐፍ ስላልተጻፈ ይዘውት የመጡት የእግዚአብሔር ስልጣንና ትእዛዝ ማረጋገጫ የሆነውን ምልክት የማድረግን ስጦታ ነበር። የእግዚአብሔር መልእክት በእነርሱ እንዳለ ማረጋገጫው ይህ ስጦታ ነበር። በአንድ ወቅት በጣም ትሁት ደግና ርሩ ሰው ጋር ተገናኘው። ስለ ወንጌል ላነጋግረው ፈለግኩና ቀረብኩት። ይህ ሰው ወንጌልን እኔ የማውቀውን ያህል ያውቅ ነበር፣ ሆኖም አልዳነም ነበር። ኢየሱስ እንደ ሞተና ከሙታን እንደ ተነሳ በእርሱም ቢያምን ከዘላለም ሞት እንደሚያድነው እንደሚያምን ነገረኝ። ታዲያ ለምንድን ነው ኢየሱስን እንደ ግል አዳኝ አድርገ የማትቀበለውና የማትድነው ስል ጠየቅሁት። ሲመልስልኝ የተለያዩ ሰዎችን ስም እየዘረዘረ የሚፈጽሙትን አልባሌ ነገር በመግለጽ ሕይወታቸው የሚያምኑበትን ነገር እንደማያሳይ እና እንዲሁም እንደማይገልጽ አበክሮ ነገረኝ። ይህንን እንደ ሰማው ስለ እግዚአብሔር ብለ ዐይንህን ከሰዎች ላይ አንሳ። በመጀመሪያ ዘመነ አዲስ ኪዳን ባልተጻፈበት ዘመን ነበር ሰዎች ሐዋርያትን ይመለከቱ የነበሩት። አዲስ ኪዳን ከተጻፈ በኋላ ግን ሰዎች ዐይናቸውን ከሰዎች ላይ አንስተው በቃሉ ውስጥ የተገለጸውን ኢየሱስን ብቻ ነው መመልከት ያለባቸው። ዐይኖችን በቃሉ ላይ ተክለ እግዚአብሔር የሚልህን ብቻ ተመልከት አልኩት። በቃሉ የነገረን አስፈላጊው ጉዳይ ቢኖር በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር የሚኖረን ግንኙነት ነው። በጌታ ፊት በቆምክ ጊዜ ወዳጄ ሆይ እነዚህ አንተ የዘረዘርካቸው ሰዎች እሳቤ ውስጥ እንኳን የሚገቡ አይደሉም። አንዱና ብቸኛው ጥያቄ ሊሆን የሚገባው በእግዚአብሔር ቃል ላይ እንደተገለጸው አንተ በግልህ ከኢየሱስ ክርስቶስ ጋር የሚኖር የግል ልምምድ ነው። ስለዚህ እባክህን ወደ እግዚአብሔር ቃል ሂድና የሚልህን እያደረክን ኑር አልኩት። በግልጽ ልንገራችሁና ወዳጆቼ ከዚህ ሰው ጋር ከዚህ የበለጠ ልሄድ አልቻልኩም። ይህ ሰው ወዳጆቼ ተመልሶም ያለኝ ነገር ቢኖር ከዚህ በፊት ያልሰማው አዲስ የተለየ አመለካከትን እንደሰጠውትና ይህንን መንገድ ደግሞ እንደሚሞክረው ነው። እንዳሰበውም ሊሞክረው ይችላል። እኔ ግን ዓይኖቹን ከማንም ክርስቲያኖች ላይ እንዲያነሳና ሁላችንም ደካሞች እንደሆን እንዲረዳ ነገርኩት። የልስጥራ ሰዎች ግን ዓይናቸውን በጳውሎስና በበርናባስ ላይ ያደረጉ። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቆአንያ ቋንቋ አማልክት ሰዎችን መስለው ወደ እኛ ወርደዋል አሉ ይላል። ቁጥር 11ን ተመልከቱ። ሰውየው ለፈውስ የሚሆን እውነተኛ እምነት ነበሩ። ጳውሎስ ተነስቶ እንዲቆም ባዘዘው ጊዜ ተነስቶ መመላለስ ጀመረ። በዚያ አካባቢ ያሉ ሕዝቦች ሃይማኖት የለሾችና የተገለሉ እንደሆኑ ልብ በሉ። እነዚህ ሰዎች ጳውሎስ ያደረገውን ተአምር በተመለከቱ ጊዜ በመደነቅ አማልክት ሰዎችን መስለው መጡ በማለት ጮሁ። ዓይናቸውንም በጳውሎስና በበርናባስ ላይ ያደረጉ፣ በእነርሱም እጅግ ተደነቁ ይላል። ቁጥር 12 እና 13ን መመልከት ይቻላል። ጳውሎስ የቡድኑ መሪ ዋና ተናጋሪ በመሆኑ ሕዝቡ አማልክት ሊያደርገው ፈለገ። ለመስዋዕት የሚሆንም ኮርማዎችን በማምጣት ሊሰውለትና ሊያመልኳቸው ወደዱ። ከቁጥር 14 እስከ 16 ያለውንም ስፍራ ወረድ ብላችሁ ተመልከቱ። ጳውሎስና በርናባስ ሰዎቹ ሊያመልኳቸው በተነሱ ጊዜ መደነቅ ብቻ ሳይሆን ከፍተኛ ድንጋጤም ጭምር ነበር የሞላቸው። እኛ ደግሞ እንደናንተ ሰዎች ነን በማለት እየጮሁ በሕዝቡ መካከል ገቡ። ከዚህ በፊት ጴጥሮስ በቆርኔሊዮስ ቤት በገባ ጊዜ ቆርኔሊዮስ ሊሰግድለት በፈለገ ወቅት ይህንን ቋንቋ እንደተጠቀመና እንደከለከለው ታስታውሳላችሁ። አድማጮቼ ዛሬ እኛም ማንም ሰው እንድናመልክና ለማንም እንድንሰግድለት እግዚአብሔር አይፈልግም። በቤተ ክርስቲያን ውስጥ ካምልኮ ያላነሰ ክብር ለሰዎች ሲሰጥ ሳይ እጅግ አዝናለሁ። አምልኮና ክብር የሚያስፈልገውና የሚገባው እግዚአብሔር ብቻ ነው። እግዚአብሔር ለዚህ ቃሉ ደግሞ የተመሰገነ ይሁን። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ያበቃል። ደህና አደሩ።